ላውዴቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ በአዲሱ የስርጭት ጊዜና ሞገድ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የጥር 6 2010 ዓ ም ዕለታዊ ስርጭታችንን ነው። በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ከ49 ሀገራት የተውጣጡ ከ9000 በላይ ስደተኞችና ጥገኝነት ጠያቂዎች ርዕሰ ሊቃነ ጳጳሳት ፍራንቸስኮ ያሳረጉትን መሥዋዕተ ቅዳሴ መታደማቸው ታውቋል። ቅዱስነታቸው በወቅቱ ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደ ገለጹት ትልቁ ኃጢአት ሌሎችን ለመገናኘት አለመፈለግ ነው ማለታቸውም ታውቋል። ቅዱስነታቸው ይህንን ማለታቸው በተለያዩ አስገዳጅ ምክንያቶች የተነሳ ለምሳሌም በጦርነት፣ በረሃብ እና የተሻለ ሕይወት ፍለጋ ከተለያዩ የዓለማችን ክፍሎች ተሰደው ለሚመጡ ሰዎች የተለያዩ የዓለማችን አገራት በሮቻቸውን ዝግ እያደረጉ መምጣታቸውን ቅዱስነታቸው በተደጋጋሚ ማውገዛቸው የሚታወቅ ሲሆን ከሌላ አገር ተሰደው የሚመጡ ሰዎችን መገናኘት አለመፈለግ በራሱ ኃጢአት ነው ብለዋል። ይህ በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ የተከበረው የስደተኞችና የጥገኝነት ጠያቂዎች ቀን ስደተኞችንና ጥገኝነት ጠያቂዎችን መቀበል፣ መጠበቅ፣ ማብቃትና ማዋሃድ የሚል መሪ ቃል ያነገበ እንደነበረ ለመረዳት የተቻለ ሲሆን ቅዱስነታቸው በወቅቱ ባደረጉት ስብከት እንደገለጹት በሮቻችንን እያንኳኩ የሚገኙ ስደተኞችንና ጥገኝነት ጠያቂዎችን ማስታወስና ተገቢውን ምላሽ መስጠት እንደሚገባ የሚያወሳና ስደተኞችን ተቀብሎ ማስተናገድ ከኢየሱስ ጋር የመገናኘት አጋጣሚ እንደሚከፍት፣ ይህንንም ሁላችን ልናውቀው የሚገባና ልንወጣው የሚገባን የማዳን ተግባር መገለጫ ነው ማለታቸውም ተገልጿል። ቅዱስነታቸው በመቀጠልም ብዙ የዓለማችን አገሮች ድንበሮቻቸውን ለስደተኞች ዝግ እያደረጉ መምጣታቸውን አስታውሰው ብዙዎቹ አገራት ይህንን የሚያደርጉት ስደተኞች አንድ ጊዜ ወደ አገራቸው ከገቡ ተቀብሎ የሚያስተናግዳቸውን ሀገር ባህልና ማኅበራዊ ሁኔታ ተቀብለው ለመኖር ስለሚቸገሩ መሆኑን በተለያዩ አጋጣሚዎች ቅዱስነታቸው መግለጻቸው ይታወሳል። በዛሬው ዕለት ባደረጉት ስብከት ይህንኑ ሐሳባቸውን በድጋሚ በማንጸባረቅ ስደተኞችን ተቀብለው የሚያስተናግዱ ሀገራት ሕዝቦች እነዚህ አዲስ የሚመጡ ሰዎች የነበረውን ማኅበራዊ መዋቅራችንና ልምዶቻችንን ያበላሻሉ የሚል ፍርሃት ስላለባቸው መሆኑን ቅዱስነታቸው ገልጸው አንዳንዴም ባስ ሲል ሁሉም ስደተኞች ሌቦችና ቀማኞች ናቸው የሚል እምነት በመያዛቸው የተነሳ እያገለሏቸው፣ እየተጸየፏቸው ከአገራቸውም እንዲወጡ የተቻላቸውን ሁሉ ጥረት እንደሚያደርጉ ቅዱስነታቸው ገልጸዋል። እነዚህን ተግባሮች በሰብአዊ አእምሮ ልንረዳው በምንችለው ጥርጣሬ ላይ የተመሠረቱ ናቸው ካሉ በኋላ ጥርጣሬና ፍርሃት በራሱ ኃጢአት አይደለም። ይህ ተግባር ኃጢአት የሚሆነው ግን እነዚህ ጥርጣሬዎችና ፍርሃቶች ለስደተኞች የምንሰጠውን ምላሽ ላይ ተጽዕኖ ሲያደርጉ፣ ለጋሾች እንዳንሆን እጆቻችንን በሚይዙበት ወቅት ጥላቻና ክፋትን እንድናባብስ ሲያደርጉን ኃጢአት ይሆናል ማለታቸው ተገልጿል። አድማጮቻችን፣ ይህንን በተመለከተ በነገው ዕለት ሰፊ ዘገባ ይዘን እንቀርባለን። እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዕለተ ሰንበት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያም የዕለቱን ቅዱስ ወንጌል እናሰማችኋለን። በማስከተልም በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያደረጉትን አጭር አስተንትኖ እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን። በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ከምዕራፍ 2 ከቁጥር 19 እስከ 23 ሄሮድስ ከሞተ በኋላ የእግዚአብሔር መልአክ በግብጽ አገር ለዮሴፍ በሕልሙ ታይቶ ሕፃኑን ለመግደል የሚፈልጉት ሰዎች ስለሞቱ ተነስና ሕፃኑን ከእናቱ ጋር ይዘ ወደ እስራኤል አገር ሂድ አለው። ስለዚህ ዮሴፍ ተነሳና ሕፃኑን ከእናቱ ጋር ይዞ ወደ እስራኤል አገር ተመለሰ። ነገር ግን በአባቱ በሄሮድስ ምትክ በይሁዳ ክፍለ አገር አርኬላዎስ መንገሱን በሰማ ጊዜ ዮሴፍ ወደዛ መሄዱን ፈራ። አሁንም በሕልም ተጨማሪ መመሪያ ከእግዚአብሔር ስለ ተሰጠው ወደ ገሊላ ክፍለ አገር ሄደ። እዚያ በደረሰ ጊዜ መኖሪያውን በናዝሬት ከተማ አደረገ። ይህም የሆነው በነቢያት ናዝራዊ ተብሎ ይጠራል የተባለው ትንቢት እንዲፈጸም ነው። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።
በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። በጌታችን ኢየሱስ ክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም መልካም ፈቃድ ያላችሁ ሁሉ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር ዘናዝሬት የተሰኘውን ሰንበት እናከብራለን። በዚሁ ሰንበት ቅዱስ ሐዋርያው ጳውሎስ በሮሜ ሰዎች በኩል አድርጎ ለእኛም መልእክቱን ያስተላልፍልናል። እርሱም እንደሚለን በምድር ላይ በምንኖርበት ጊዜ ስለ ራሳችን ብቻ ሳይሆን ስለ ሌሎችም ማሰብ መጨነቅ እንደሚያስፈልግ ይነግረናል። ብርቱ የሆኑ ሰዎች የደካሞችን ውድቀት መሸከም እንዳለባቸው ያሳስባል። ይህ ማለት ለምሳሌ አንድ ሰው ቶሎ የሚቆጣ ከሆነ፣ በመስከር ቤተሰቡንና ጎረቤቱን የሚበጠብጥ ከሆነ፣ ሰውን ሁሉ የሚሳደብና የሚያሰቃይ ከሆነ በቃ ይህ ሰው ጸባዩ ነውና ተዉት፣ እንዳሻው ያድርግ ማለት ሳይሆን ያንን ሰው ከዚህ ካስነዋሪ ሥራው እንዲመለስ በተደጋጋሚ በፍቅርና በትሕትና መርዳት ያስፈልጋል። ይህ ነው የደካሞችን ሸክም መሸከም ማለት፣ ካለበት አስከፊ ሁኔታ ወይንም ባሕሪ እንዲላቀቅ ማገዝ መርዳት ማለት ነው። ጌታችን ኢየሱስ ክርስቶስ እኛን ከነ ውድቀታችን ከነ ድካማችን ተቀብሎናል። በኋላ ግን ከውድቀታችን አነሳን። ተመልሰን እንዳንወድቅ በምን አቅጣጫ መጓዝ እንዳለብን መንገዱን በፍቅርና በትሕትና አስተማረን። ይህም ሆኖ በድካማችን ብዛት ብንወድቅም የምንመለስበትን መንገድ ምስጢረ ንስሐን አበጀልን። ቅዱስ ሐዋርያው ጳውሎስ በዚሁ መልእክቱ በመቀጠል ክርስቲያኖች አንድ ልብ አንድ ሐሳብ ሆነው እግዚአብሔርን እንዲያመሰግኑ ይመክራል። ምክንያቱም ቅዱስ ሐዋርያው ጳውሎስ በኖረበት ዘመን አይሁዳውያን እኛ ከመጀመሪያው ጀምሮ እግዚአብሔርን እናውቃለን በማለት አረማውያንንና ከአረማውያን ወገን የሆኑትን ክርስቲያኖችን ሁሉ ይንቁ ነበር። በዚህ በተከፋፈለ ልብ ግን እግዚአብሔርን ማመስገን እንደማይቻል ቅዱስ ሐዋርያው ጳውሎስ ይናገራል። ስለዚህ ነው ክርስቲያኖች በአንድ ልብ በአንድ ሐሳብ እግዚአብሔርን ያመስግኑ የሚለው። በክርስቲያን ማኅበረሰብ ውስጥ መከፋፈልና መለያየት ካለ ይህ መንፈስ ከእግዚአብሔር የመጣ መንፈስ አይደለም። ምክንያቱም የእግዚአብሔር መንፈስ ሁሌም የአንድነትና የመተባበር የመረዳዳትና የመከባበር መንፈስ ነው።
ዛሬም ምናልባት ይህ ክስተት በእኛ በክርስቲያኖች መካከል ሊኖር ይችላል። ሀብታሞች ድሆችን፣ የተማሩት ያልተማሩትን፣ ጤነኞች በሽተኞችን ለመቀበል የሚቸገሩበት ሁኔታ ሊኖር ይችላል። ይህ ግን የክርስቶስ ወዳጅ ነኝ በሚል ሰው፣ የክርስቶስ ተከታይ ነኝ በሚል ሰው ሊንጸባረቅ አይገባም። ምክንያቱም ዓላማችን እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል መውደድና ባልንጀራችንን እንደ ራሳችን አድርገን መውደድ ነውና። ቅዱስ ሐዋርያው ዮሐንስ በመልእክቱ እግዚአብሔር ፍቅር ነው ይላል። ስለዚህ ይህን ፍቅር የሆነን አምላክ የምናፈቅረው በፍርሃትና በመርበድበድ ሳይሆን በፍቅር ብቻ ሊሆን ይገባል። እግዚአብሔርን ይቀጣናል ወይም ገሃነም ይከተናል በሚል ሐሳብ የምንቀርበው ከሆነ የምናመልከውም ከሆነ ይህ ስህተት ነው። ምክንያቱም እግዚአብሔር ሁሌም ፍቅር የሆነን፣ ፍቅርን የሚሰጥ፣ ፍቅርን የሚያበረታታና ስለ ልጆቹ ፍቅር ብሎ ሕይወትን በመስቀል ላይ ሰጥቶ ያዳነን አምላክ ነው። በዚሁ በዮሐንስ መልእክት ምዕራፍ 4 ቁጥር 18 ላይ በፍቅር ፍርሃት የለም፣ ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል፣ ፍርሃት ከቅጣት ጋር የተያያዘ ነውና የሚፈራም ሰው ፍቅሩ ፍጹም አይደለም ይላል። ስለዚህ እግዚአብሔርን በፍጹም ፍቅር እንጂ በፍርሃት መንፈስ ልናፈቅረው አይገባም። ባልንጀራችንንም እንዲሁ ንጹሕ በሆነ ፍቅር እንጂ ብድር ስለሚመልስ መሆን የለበትም። በሉቃስ ወንጌል ምዕራፍ 14 ቁጥር 13 እንዲህ ይላል፣ ግብዣ ባዘጋጀህ ጊዜ ድሆችን፣ አካለ ስንኩሎችን፣ ሽባዎችንና ዐይነ ስውሮችን ጥራ፣ ትባረካለህም። እነዚህ ብድር ሊመልሱልህ ስለማይችሉ በጻድቃን ትንሣኤ እግዚአብሔር ራሱ ብድራትህን ይመልስልሃል። የማቴዎስ ወንጌል ምዕራፍ 2 ከቁጥር 19 እስከ 23 ላይም እግዚአብሔርን የሚወድና በእርሱ ፈቃድ የሚመላለስ ሰው እግዚአብሔር በመንገዱ ሁሉ እንደሚረዳው እንደሚመራውና እንደሚያግዘው ያስተምረናል። የጻድቁ የቅዱስ ዮሴፍ ሕይወት የሚያመላክተን ይህንኑ ነው። ገና ከጅምሩ እመቤታችን ድንግል ማርያምን በመንፈስ ቅዱስ አማካኝነት ከጸነሰችበት ጊዜ ጀምሮ እግዚአብሔር ምን ማድረግ እንዳለበት ይነግረው ነበር፣ በሕልሙም ይገለጽለት ነበር። እርሱም እንደ እግዚአብሔር ፈቃድ ይመላለስ ነበር። ወደ ግብፅ እናቱንና ሕፃኑን ይዞ እንዲሄድ እንደነገረው አሁን ደግሞ ከግብፅ ወደ እስራኤል እንዲመለስ ነገረው። እኛም በሕይወታችን ለእግዚአብሔር ታማኞች፣ ታዛዦች ከሆንን እርሱን ከልባችን በማፍቀር በእርሱ ዕቅድ የምንመላለስ ከሆንን እርሱ ሁሌም ከእኛ ጋር ይሆናል፣ በለመለመ መስክ ይመራናል። ለዚህም ደግሞ እመቤታችን ቅድስት ድንግል ማርያም የብዙኃን እናት የሆነች ከልጇ ከጌታችን ኢየሱስ ክርስቶስ ይህን የማያልቀውን ጸጋና በረከት ታማልደን።
Yeah, cool.
ትናንት ቅዳሜ ጥር 5 ቀን በቫቲካን ውስጥ በሚገኘው ቅዱስ እስጢፋኖስ ቀዳሚ ሰማዓት ቤተ ክርስቲያን ዓመታዊ ክብረ በዓል ተከብሮ መዋሉን ከስፍራው የደረሰን ዜና ያመለክታል። በመስዋዕተ ቅዳሴው ሥነ ሥርዓት ላይ የሁለቱ አገሮች ማለትም የኢትዮጵያና የኤርትራ ካህናት ደናግልና ምእመናን ተገኝተው የበዓሉ ተካፋይ ሆነዋል። በዕለቱ የተነበበውን ቅዱስ ንባባት መሠረት በማድረግ በቫቲካን የኢትዮጵያ ጳጳሳዊ ኮሌጅ ነዋሪና ከፍተኛ መንፈሳዊ ትምህርታቸውን በጳጳሳዊ ዩኒቨርሲቲ በመከታተል ላይ የሚገኙት ክቡር አባ ፍቅረ ማርያም ተስፋዬ ባሰሙት ቃለ ምዕዳን የቅዱስ እስጢፋኖስን የእምነት ጥንካሬ ለዘመናችን ምእመናን የሚሰጠውን ምስክርነት ተናግረዋል። ቅዱስ እስጢፋኖስ እንደ እኛ ክርስቲያን ለመሆን የተጠራ ለተጠራበት ክርስትና እጅግ ከባድ በሆነ መንገድ መልስ የሰጠ በእምነቱ ጠንካራ በፍርሃ እግዚአብሔር የኖረ ምሕረትን ማድረግ የተማረ ቀና መንፈስ ያደረበት ክርስቲያን ነበር ብለዋል። አባ ፍቅረ ማርያም በመቀጠልም ከዚህ ቀዳሚ ሰማዕት የምንማረው ቸርነትን፣ ይቅርታን፣ የእምነት ጽናትን እንደሆነ ገልጸዋል። ቅዱስ እስጢፋኖስ ይህንን ያደረገው በእግዚአብሔር ምሕረት ስለተማመነና በእግዚአብሔርም ዘንድ እንደሚከብር ስላመነ ነው ብለዋል። ክቡር አባ ፍቅረ ማርያም ተስፋዬ በቃለ ምዕዳናቸው እግዚአብሔር በአምሳሉ ሲፈጥረን ዓላማው በስብዕናችን በአኗኗራችንና በሁለመናችን እርሱን እንድንመስል ፈጥሮናል ብለዋል። እግዚአብሔር የፍቅር አምላክ በመሆኑና እርሱ ራሱ ፍቅር ስለሆነ ሰው እግዚአብሔርን ሊመስል የሚችለው ምንም እንኳን በዓለማችን በሕዝቦች መካከል ፍቅር ቀንሶ ጥላቻ ቢስፋፋ፣ ልዩነት፣ ስደትና ራስ ወዳድነት እያደገ ቢሆንም የእምነታችን ምስክርነት የፍቅር አምላክ የሆነውን እግዚአብሔርን መስሎ መገኘት ስለሆነ እርስ በርስ መፋቀር ይኖርብናል ብለዋል። ክቡር አባ ፍቅረ ማርያም ተስፋዬ በመጨረሻም ለተጠራንበት የክርስትና ጥሪ መልስ በብቃት መስጠት እንድንችል ቅዱስ እስጢፋኖስ በአማላጅነቱ ሁላችንንም ይርዳን ብለው ቃለ ምዕዳናቸውን ፈጽመዋል። በሮም ከተማ ሁለቱም አገሮች ካቶሊካዊ ቁምስናዎች ያሏቸው ሲሆን መድኃኔ ዓለም ቁምስና ኢትዮጵያውያን ካቶሊካዊ ምእመናን የሚካፈሉበት ሲሆን የኪዳነ ምሕረት ቁምስና የኤርትራ ካቶሊካዊ ምእመናን የሚካፈሉበት እንደሆነ ይታወቃል።
ውበት አንተ ስትኖር ነው
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። መራራ ህይወቴ ባንተ ተፈለ የጭንቁ ዘመን ባንተ ተለወጠ ተመቻችቻለሁ ባንተ ተከሻለ ካንተ አስወልጭ ሌላ ሌላ እንደና መራራ ህይወቴ ባንተ ተፈለ የጭንቁ ዘመን ባንተ ተለወጠ ተመቻችቻለሁ ባንተ ተከሻለ ባንተ ሆነ ያምዳን አዛ ይስባል